ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ መጋቢት 15 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ ከዚያም በየ15 ቀኑ ቅዳሜ የሚቀርበው የግጥም መድብል ፕሮግራማችን ይቀርባል። በዛሬ የግጥም መድብል ዝግጅታችን ከሶስት ሳምንት በፊት የተከበረውን 122ኛውን ዓመት ያድዋ ድል በዓል ምክንያት በማድረግ የቀረበ ጽሑፍና ግጥሞች አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ቅዳሜ መጋቢት 15 ቀን መጠኑ 5.2 የሆነ የመሬት መንቀጥቀጥ በሰሜን ኢትዮጵያ ከመቀሌ ከተማ 50 ኪሎ ሜትር ርቀት ላይ የደረሰ መሆኑን የአሜሪካው ጂኦሎጂካል ሰርቬይ ዘግቧል። የመሬት መንቀጥቀጡ ስላደረሰው ጉዳት የታወቀ ነገር የለም። ከጥቂት ጊዜ በፊት በተወሰኑ የዩናይትድ ስቴትስ ኮንግረስ አባላት ተደግፎ የተረቀቀውና በወያኔ አገዛዝ ሹማምንቶች ላይ የተለያዩ ማዕቀቦችን የሚጥለው ኤችአር 128 እየተባለ የሚጠራው የህግ ረቂቅ በመጪው ወር ከሚያዝያ 1 ቀን እስከ 8 ባሉት ቀናት ድምጽ እንዲሰጥበት የሚቀርብ መሆኑ የተነገረ ሲሆን በድምጽ እንዲያልፍ ለማድረግ ግን አሁንም ቢሆን ከፍተኛ እንቅስቃሴ ማድረግ ያስፈልጋል ተብሏል። የህግ ረቂቁ በወያኔ አገዛዝ ላይ ስለሚወስደው እርምጃ በርካታ ጉዳዮችን ያካተተ ሲሆን የማግኔቲስክ ህግ መሰረትን በማድረግ በኢትዮጵያ ላይ ለሚደርሰው የአፈናና የግድያ ወንጀሎች ተጠያቂ በሚሆኑ የወያኔ ባለስልጣኖች ላይ የማዕቀብ እርምጃ እንደሚወሰድ ይገልጻል። ከዚህ በፊት ይህ የህግ ረቂቅ ለውሳኔ እንዲቀርብ በተደረገበት ወቅት የወያኔ አገዛዝ ሽብርተኞችን ለመቆጣጠር በሚወስደው እርምጃ ላይ እንደማይተባበር ማስፈራሪያ በመስጠቱ በረቂቅ ህጉ ላይ ድምጽ የመስጠቱ እርምጃ ለጊዜው ታግዶ የነበረ መሆኑ ታውቋል። በአሁኑ ወቅት ህጉን ደግፈው ወደ ድምጽ እንዲሄድ ያደረጉ 94 የምክር ቤት አባላት ያሉ ሲሆን በርካታ የምክር ቤት አባላት ህጉን ደግፈው ድምጻቸውን እንዲሰጡ ከፍተኛ እንቅስቃሴ ማድረግ ያስፈልጋል ተብሏል። የኬንያ መንግስት በቅርቡ በቁጥጥር ስር ያዋላቸውን 62 ኢትዮጵያውያን ስደተኞች ለወያኔ አገዛዝ ባለስልጣኖች አስረክቧል። የወያኔ የውጭ ጉዳይ ሚኒስተር ኢትዮጵያን ስደተኞች መረከቡን ያረጋገጠ ሲሆን ወደፊት ሌሎች እንደሚመጡም ጠቁሟል። ከጥቂት ጊዜ በፊት ከሞዛምቢክ 54 እንዲሁም ከዛምቢያ 150 የሚሆኑ ኢትዮጵያውያን ለወያኔ አገዛዝ የተሰጡ መሆናቸውም ይታወቃል። በዓለም አቀፍ ህግ መሰረት በአገር ውስጥ ስልጣን በጨበጠው ኃይል ከሚደረግ አፈና፣ እስራትና ግድያ አመልጦ በሌላ አገር የፖለቲካ ጥገኝነት መጠየቅ ሰብአዊ መብት ሲሆን እነዚህ ኃላፊነት የጎደላቸው አገሮች ዜጎችን እያፈኑ ለአረመኔው ኃይል ማስረከባቸው አግባብ አይደለም የሚሉ በርካታ ወገኖች በዓለም ፍርድ ቤት ህጋዊ እርምጃ ሊወሰድባቸው ይገባልም ብለዋል። በተያያዘ ዜና የኬንያ መንግስት በኢትዮጵያ እየተካሄደ ስላለው የአፈና ተግባራት፣ የዜጎች እስራትንና ግድያ እንዲሁም ተፈናቅለው ወደ ኬንያ ስለመግባታቸው ጉዳይ ዝምታን መመረጡ አሳሳቢ ነው በማለት ሂዩማን ራይትስ ዎች ዘግቧል። ሂዩማን ራይትስ ዎች ይፋ ባደረገው ዘገባ ኢትዮጵያ በፖለቲካ ለመረጋጋት የምትናጥ ከሆነና ሁኔታው ከቁጥጥር ውጪ ከሆነ ችግሩ ወደ ኬንያ ሊዛመት እንደሚችልና አለመረጋጋቱም በዚያም ሊከሰት እንደሚችል ግልጽ አድርጓል። ድርጅቱ የኬንያ መንግስት ባለስልጣኖች ከዝምታቸው መውጣት አለባቸው ካለ በኋላ የፖለቲካ ፓርቲዎች የመገናኛ ብዙሃን ተቋሞችና መንግስታዊ ያልሆኑ ድርጅቶች በነጻ ሊንቀሳቀሱ እንዲችሉ የወያኔ አገዛዝን መጠየቅና ተጽዕኖ ማድረግ ይጠበቅባቸዋልም ብሏል። በሀገር ውስጥ የአጋዚ ኃይሎች የሚያካሂዱት ግድያና ዜጎች ከሀገር እንዲሰደዱ የሚደረግበት ሁኔታ እንዲቆም መጠየቅ አለባቸውም ብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የኮንጎ ዲሞክራቲክ ሪፐብሊክ በሚቀጥለው ወር በጄኔቫ በሚደረገው የረጂዎች ስብሰባ ላይ የሚሳተፍ ተወካይ እንደማይልክም አሳውቋል። ስብሰባ የታቀደው ለኮንጎ የሰብአዊ እርዳታ 1.7 ሚሊዮን ዶላር የሰብአዊ መብት ለማስገኘት ሲሆን የኮንጎ ባለስልጣኖች ስብሰባው አገሪቱን መጥፎ ስም ሊያሰጣት ስለሚችል በስብሰባው ላይ እንደማይገኝ ገልጸዋል። የኮንጎ ዲሞክራቲክ ሪፐብሊክ በተፈጥሮ ሀብትና ማዕድን የከበረ ቢሆንም የእርስ በርስ ጦርነት እንዲሁም ሙስናና የፖለቲካ ቀውስ አገሪቱን ከፍተኛ ችግር ውስጥ ከተዋታል ብለዋል። የተባበሩት መንግስታት ድርጅት 13 ሚሊዮን የሚሆኑ የኮንጎ ዜጎች የሰብአዊ እርዳታ እንደሚያስፈልጋቸው የገለጸ ቢሆንም የአገሪቱ ባለስልጣኖች የተባበሩት መንግስታት ድርጅት ስለ አገሪቱ የሚሰጠው ትንታኔ የተለጠጠ ከመሆኑም በላይ ለአገሪቱ መጥፎ ስም ያሰጣታል በማለት በስብሰባው የማይገኙ መሆኑን ገልጸዋል። ቅዳሜ መጋቢት 15 ቀን 2010 ዓ.ም ምረት በግብጽ ሁለተኛ ከተማ በአሌክዛንደሪያ አንድ የተጠመደ ቦምብ ፈንድቶ አንድ ፖሊስ ሲገድል ሌሎች አራት ሰዎችን ያቆሰለ መሆኑ ታውቋል። ቦምቡ የፈነዳው በርቀት መቆጣጠሪያ ሲሆን ኢላማ ያደረገው ታጅበው በተሽከርካሪ ይጓዙ የነበሩትን የከተማውን የጸጥታ ሹም ለመግደል ሳይሆን አይቀርም በሚል ግምት ተወስዷል። ይሁን እንጂ ባለስልጣኑ ከጥቃት አመልጠዋል። ሰኞ ከሚካሄደው ከሀገሪቱ ጠቅላላ ምርጫ ሁለት ቀን ቀደም ብሎ ይህ ቦምብ መፈንዳቱ ባለስልጣኖችን ያሳሰበ ሲሆን ካለፈው ዓመት ሚያዝያ ወር ጀምሮ በአስቸኳይ ጊዜ አዋጅ ስር በሆነችው ግብጽ የቦምብ መፈንዳት የጸጥታ ሁኔታ ጥያቄ ውስጥ ያስገባ መሆኑን ያሳያል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ምስጢር ገላጭ ብር 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 የጥበባት ዮት የጥፋት መቃብር ምድርና ባህር አፈር የደበቀው ምን ምስጢር ይገኛል ብር የማያውቀው ምን አለ እንደ ብር ሁሉን አሳጭ የደስታ ሞጋሽ የክፉ ወቃሽ ምራለ እንደ ብር ኃይለኛ ጦረኛ ለወደደ ፈዋሽ ለጠላው መርዘኛ እሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልባንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን ያለም ምስጢር ገላጭ ብር 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 የጥበባት ዮት የክፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብር የማያውቀው በብዕር ሰፍቶ ዶሴ ያከበረው ታሪክና ጊዜ እስቲ መዝምረው ለጦርነት ማት አጋልጦ የሚሰጠው የጥቂቱን የሰላም ማዛዡ ብር ነው። ብዕር ያከበረው ብር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል ያለምህስ ቁጥሩ እስቲ ታውቁ እንደሆን ሳትፈሩ መስክሩ። የዓለም ምስጢር ገላጭ ብር 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 የጥበባት ዮት የጥፋት መቃብር ምድርና ባህር አፈር የደበቀው ምን ምስጢር ይገኛል ድር የማውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ሕዝቦች የሚያጠያይቀው የፍቅርን ጥላቻ አብሳሪው ብር ነው። የብር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ብር የማያውቀው ባለም ምንም የለም የዓለማት ያጠፋ ይኖራል ዘላለም።
አድማጮቻችን፣ የዛሬ የግጥም መድብል ፕሮግራማችን ታላቁን የአድዋ ድል 122ኛ ዓመት ለመዘከር የቀረበ ነው። በቅድሚያ የአድዋ ደብዳቤ ለምኒልክ በአንሙት ከለንደን፣ እንዲሁም ይደገም አድዋ በአሊ ሁሴን በማከታተል እናቀርባለን። ከዚያም ከአድዋ ድል እስከ አምስቱ ዓመት ጦርነት በወፍ በረር ቀለምና በቀላ በሚል ርዕስ ከዓለሙ ተበጀ የቀረበ ጽሑፍ፣ በመጨረሻም መሆኑ አልቀረም ያቀን በሚል ርዕስ በቀረበ የሕያው ቃል ግጥም የግጥም መድብል ፕሮግራማችን ይጠናቀቃል። የአድዋ ደብዳቤ ለምኒልክ ምኒልክ።
የሰው ልጅ ክቡ ሰው መሆና ክቡ ሰው ሞቷል ሰው ሊያድን ሰውን ሲያክብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት።
እምዬ ምኒልክ ጌታዬ፣ የአገር አድባር የአገር አውጋር፣ ይኸው ከወለድከኝ ከሸለምከኝ አሰርታት እድሜ ቆጠርኩኝ 122 ደፈንኩኝ። ትላንትን እያስታወስኩኝ በክብርህ እየከበርኩኝ ዛሬን በዛሬ ላይ እየኖርኩኝ ነገ ጨልሞም ቢታየኝ ያኔ አምነህ የቆምከው አምላክህ ተለምኖኝ ዳግም ተስፋ መነሳት እንዳለ ቢያመላክተኝ ምክርሽቼ መላሽቼ አባቴ ይህን ጻፍኩኝ ላንተ ይህን የብሶት የደስታም ደብዳቤ። በጥልያን ሽንት ቅሪት ብቃይ በዘመን ሽል ውሃዎች በትውልድ ድውያን ብቃይ በጊዜ በቀል አረሞች ቅጽበትን ካልሆነ በቀር ወደፊትን አያዮች ሳይሆኑ ብቻ ደንቆሮዎች በህሊናም እውሮች በተሠራ የጋጣ ጋድ ተይዤ ክልል አጥር ተዋርጄ ተደፍሬ ላልለያይም ብለያይ በወንድም እህት ቤተሰብ ምንም ናፍቆት ብሰቃይ ተጸንሼ አዲስ አበባ ሰሜን ሸዋ አንኮበር ላይ ትግራይ ውስጥ ከሶሎ ዳምባ መወለዴን ሳልታበይ የታሪክን ሐቅ ተቀብዬ ይኸው ጌታዬ እምዬ ይህን ደብዳቤ ጽፌአለሁ። የሸለምክ ያስጌጥከኝ ልጅህ በክብር እጅ ነሳለሁ። ሃይማኖት ሚሽት የሚደፍር የመጣ ባህር ተሻግሮ ጠላት አለብንና ክተት ብለህ ስትሰጥ ቀጠሮ እምቢልታ ስታስነፋ ስታስመታ ከበሮ መልካ ኃይማኖት ሳይለያቸው ከመስራቀም ከመዕራብ ከዳርም ከመሃልም ከሰሜንም ከደቡብ ዜጎች ጥሪህን ሰምተው ላንድነት ባንድ በመትመም ካፈሬ አፈር ሲሆኑ በደም ለጻፉት የወልስም ለኢትዮጵያዊነት ውል ቁጥሩ ሞት ደግስ ፌስታል ይጠሩ ያን ጊዜ አባረርካቸው የበቀል ደባ ሲሰሩ ዘጠኝ የሞት አቆመው ከበሩ በቋንቋ የስልደት ክፋይ አገርክን ዘጠኝ ሲመትሩ ለአድዋ ሞት አድዋ ላይ ከአድዋ ባንዶች ሲመክሩ የአርበኞች ማረፊያ ሦስት ክንድ መካነ መቃብሩ ቅርጫ ገባሉ በየመስመሩ እንደነሱ ጠቦ እንዲሰባሰብ በነገድ በዘር መንደሩ የተሰየመው በስማቸው መንገዱ ትምህርት ቤቱ ሆስፒታል ሌላ ሌላውም የመታሰቢያ ሐውልቱ የገሊያችን ነው አሉት አሉ በሐቅ ላይ እያበሉ ዘርን ከዘር እያባሉ እውነት ተክዶ ተንሸዋሮ ስያሜያቸውም ተቀይሮ ይፍረሳሉ ተቆፍሮ በመሰሪ ጦር ተሰርስሮ በጥላቻ ዶማመሮ ቁራሽ መሬት ተነፍጎ ገበየው መቃብር አጥቶ እንደማንም የትም ተጣለ አስከሬኑ በሳጥን ገብቶ በሱ ፈር ከተከተሉት የአምስቱ ዓመት ፋኖች ትውልድ ከዘመረላቸው ተናዳፊ የሌት መብረቆች ኃይለ ማርያም ማሞ ጀግናው የጦር ሜዳ አራሽ ገበሬ ፈረሱን እንደ ሰው ክብር ያስታጠቀው ሞገስ ሱሬ አንድ ሆስፒታል በስሙ መጠራቱን በስቶበት የሚሰየም ያጡ ይመስል ለሌላ ሰው ሰጡበት በጀግናው በላይ ዘለቀም በገመድ በሰቀልነው ለነጻነት ተጋድሎው ሞት ፈርደን በከፈልነው አንድ መንገድ በስቶበት በስሙ የሚጠራው ለሌላ ሰው ተሰጥቶ ተቀየረ ስያሜው የሰራህልኝ ቤት ውሃ ልኩ በታሪክ ብሎች ተቦርቦሮ እንዳይወድቅ እየሰጋው መሰረቱ ተሸርሽሮ ራሄልን ሁኛለሁ አለቅሳለሁኝ የምብርክክ ተመልከትልኝም ብዬ ያገር አባት ምኒልክ ዘመን አርጅቶ በዘመን ስልቻ ሲሆን የጃርት መጫወቻ የኛ ለኛ በማለት ፈንታ የኔ የእኔዎች የኔ ብቻ የእኔ ነች የኔ ነች እያሉ ሲያደርጉኝ መዛበቻ የአገር አድባር ውል ሞገሴን ድርብ ጃኖ ካባይን ያኔ ያለበስከኝን ተዳፍረው እየገፈፉኝ ተነጥለው ሲነጥሉኝ የነጻነት ጮራነቴን የጥቁር ሕዝብ ፋና ወጊ የድል ዝግር አርማነቴን የተጋድሎ መንገድ መሪ የመሆኔን ሐቅ እውነታ እኔን ለእኔ እየካዱኝ ብርሃኔን ሊያጨልሙብኝ ከማማዬ ላይ ሲያወርዱኝ በጨለማ ጊዜ ምሽት በግርግር ጠልፈውኝ የግሌ የግሌ ብቻ የግሌ ነች እያሉኝ እያነሱ ሲያሳንሱኝ የቀን ድውይ ሲያደርጉኝ እምዬ ተመልከትልኝ ማሰባሰብ ታውቃለህና የተበተነውን ሰብስብልኝ ጥንብ እንዳገኘ ጅብ መንጋ የጠላትን ቁስል የሚልሱ የታሪክ ሽል ውሃዎች በምግባር የኰሰሱ አንሰው እኔንም ሲያሳንሱ ይኸውልህ እምዬ የዘውግ ጋር ሲቀልሱ እንደ ጥንብ አንሳሞራ በሰማዕታትህ ላይ ሲናከሱ በሾለ ምላሳቸው መካነ መቃብር ሲመሱ አርበኞችህን ካፈሬ ላይ በዘር እየነቀሱ በየቋንቋቸው ምንዛሬ ስማቸውን እያነሱ የኔ ነው የኔ ነች እሷ እያሉ እያወደሱ ዳግም በቃል ገደሏቸው ገላቸው ማቅ አለበሱ አባ መላን ሰይምልን ብልሃት አያጣም እናሱ የጭንቅ ሰዓት አባቴ ሩህሩህ ልቡም ብዬ ቀን ሲያርጥ ጊዜ ሲጨልም የመሸ ሲመስል ያኔ ለወሰለተ ለቀረ ማርያምን ምህረት የለኝም በማለት ስትጠራቸው በስምህ ተማምለው በማተባቸው ቃል ገብተው ያንተን ሞት የኔ አድርገው በሚል ውል ጽናትን ለብሰው የወደቁትን አርበኞች የታደጉኝን ፋኖች ዳግመኛ አየሁኝ ተወልደው የማልክባት እምዬ ማርያም ጊዮርጊስም አብሮህ የሄደው መላእክት ቅዱሳኑ ጸሎት ለቅሶዬን ሰምተው የቸብሃ ዛፍ ተስፋዬ አሁንም በቅሎ ለምልሞ ጠፋ ያሉትም ጸጋዬ እኔ ጋ እንዳለ መስክሮ ቋንቋ ሳይለየው በኅብር ሰባብሮ የክልል አጥር ለአንድነቱ ለነጻነቱ መፋለም ይዟል ወጣቱ እንዳባታደር እንደ ጥንቱ متو هاي ولدت نيامت كانيتي كبر لدتي دس بلو نيال دس بلغ يتكبر كو أبادي
ወገን ጭቃ የሚቆጠቁጥ እየወጋ እንደሹ ለነጻነት ለነጻነት ብለህ ሀገር የተሰደርክ ባርነትን ከተህ ወንድምን እና አባትን ልጆችን የገበርክ ልብ ብለህ ሰማኝን ያልጠቅስምማኝ እንደ ቅምማያት ቅድማያታት እንደነዚያ ጅግኖች እናትና አባትን ከባንዳ ጋር መብላትርም የሚሆንብህ አድዋን ስታከብር 118ቱን ባርነትን መግደል አስፈላጊነቱን ለፋሽስት ለባንዳ እጅ ያልመሰጡን ልትደጋግመው ቅና ልትደጋግመው ቃል ግባ ስለቱን ሁሉም ይበልጣል ሰብአዊ ክብርህ እርመበላቱን ውግዝ በሰማታት ውግዝ በሀገር የዛሬው አድል ዋና ባለቤቶች እስላም ክርስቲያኑ ኢትዮጵያ ልጆች ብሔረ ዝንጉርጉር ጥቁር ጭልማቆሶች ትግሬ ኦሮሞ አማራ አኝዋ ጋምቤላ ጉራጌ ሽናሻ ሀደሬ ጊሚራ ወለየው አፋሩ ሌላም ሀዲያ ሲዳማ ሳይከፋፈሉ ስብና ሲገፈፍ ወገን ሲቀጠቀጥ አገር ስትደማ እስካፍኪ ሙታስቆ የመጣውን ጠላት ባንዳ ሹምባሽ ሙንታዝ የሶልዳቶን ማዕት በባዶ እጅ ገጥመው እምቢኝ ለሀገሬን ደጋግመው ፎክረው ክብር እንዳለበሱ ድልም ተጎናጽፈው አንተም እንደነሱ ባልቻ አባ ብለሶ ሁነ ዘራ የደረስ ደጃች አህመድ ወንዱ አሉላ አባ ነጋ አሻፈሬን ብላዶ አንድ ገማት 4 ኪሎ ድረስ ሌሊቱ ሳይነጋ ከትግራይ ከወሎ ከጎጃም ከጎንደር ከአርሲ ሲዳሞ ባሌ ከፋሃረር ከገሙ ወለጋ ኢሉባቦር ሸዋ ዳር እስከ ዳር ተነስ ደገማዶዋ በአራቱም ማዕዘን ተነሱና ቆሙ የጥቁርን ታሪክ አድዋን ድገሙ ባንዳ የባንዳ ልጆች ደግሞ ይክሰሙ አዋጅ 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 ደገማዶዋ ልብ ብለህ ስማኝን ያልጠራምማኝ ይደገም ይደገም አድዋ
የተሰጠኝ ህይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር አትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ
ከአድዋ ድል እስከ 5ቱ ዓመት ጦርነት በወፍ በረር ቀለምና በቀላ ከዓለሙ ተበጀ ከ1928 እስከ 1933 ባለው ጊዜ ኢትዮጵያ ከጣሊያን ወራሪ ኃይል ጋር ያካሄደችው ጦርነት በዓለም አቀፍ ደረጃ ያለው የቀለም ፍትጊያ በግልጽ አፍጦ እንዲያይ አድርጓል። ቀድሞውኑ አድዋን ተከትሎ ዋናዎቹ የአውሮፓ መንግስታት የነጭ ኃይል በጥቁር ሕዝብ የደረሰበት ሽንፈት አስቆጭቷቸውና በእነሱም ቀኝ ተገዢዎች ላይ የሚያስከትለው መነሳሳት አስግቷቸው ከተሸናፊዋ ጣሊያን ጎን ቆመዋል። ጣሊያን የጦር ኃይሏንና መሳሪያዎቿን ታገዝባቸው ዘንድ በእንፋሎት የሚሰሩ መርከቦች ብሪታንያ ረድታለች። ከሰላ ላይ በማሐዲስቶች ተከቦ የነበረውን 2000 ገደማ የጣሊያን ኃይል ነጻ ለማድረግም ወታደር ልካለች። የዚህም ዓላማ የማህዲስቶቹን ኃይል ከጣሊያን ገለል በማድረግ ኢትዮጵያን ዳግመኛ የምትወጋበት ፋታ እንድታገኝ ለማድረግ ነበር። የጀርመን ንጉስም በአገሩ ወደ ነበረው የጣሊያን ኤምባሲ በመሄድ በአድዋው ሽንፈት የተሰማውን ሐዘን ገልጿል። አንድ የጀርመንን የውጭ ጉዳይ ቢሮ አመለካከት የሚያንጸባርቅ ጋዜጣ የአውሮፓ ክብር አፍሪካ ውስጥ ውርደት ደርሶበታል፣ ይህን ክብር ከመንበሩ ለመመለስም ሌላ ዘመቻ መካሄድ አለበት በማለት ጽፏል። የወቅቱ የኦስትሮ-ሃንጋሪ አጼ ግዛት መንግስትም በደረሰው ሽንፈት መጸጸቱን ጠቅሶ የጣሊያን መንግስት ለናት አገር ደህንነት ምንም ስጋት ሳይገባት የሚያሻውን ያህል ጦር በኢትዮጵያ ላይ ማዝመት እንደምትችል አሳውቋል። የቫቲካኑ ካቶሊካዊ አባት ሳይቀሩ በጣሊያን ላይ በደረሰው ሽንፈት እጅግ አዝነዋል። በዚህ የተነሳም ለምሳሌ እንደ አውሮፓ አቆጣጠር በመጋቢት 4896 ሊካሄዱ ይገባቸው የነበሩ ቤተክርስቲያናዊ ሥርዓተ ሁነቶች እንዲስተጓጎሉ አዘዋል። ከአጼ ምኒልክ ጋር የተሻለ ወዳጅነት የነበራት ፈረንሳይን ብትሆን የኢትዮጵያ ድል አስደንግጧታል። አንድ የሀገሪቱ ጋዜጣ ከአረመኔው ዓለም የወጣ ኃይል ባንድ የሰለጠነ አገር ላይ ባደረሰው ሽንፈት ፈረንሳይ ተጸጽታለች ብሏል። አጼ ምኒልክ ለፈረንሳዊው የጅቡቲ ገዥ በጻፉት ደብዳቤ ላይ እንደጠቀሱት ከአድዋው ጦርነት በኋላ የአውሮፓ መንግስታት በጣሉት ማዕቀብ ፈረንሳይም ተባብራለች። በአጠቃላይ በወቅቱ ከአውሮፓውያኑ መንግስታት ኦርቶዶክሳዊቷ ሩሲያ ብቻ ለኢትዮጵያ ወገናዊነትን አሳይታለች። በሁለቱ አገሮች መካከል ያለው ርቀት የዚህን ወገናዊነት ተግባራዊ ጠቀሜታ አሳጣው እንጂ። ከአርባ ዓመትም በኋላ ጣሊያን የወታደራዊ ድል ገድል የለሽ ያደረጋትን የአድዋን ቂሟን ልትወጣ ፈለገች። እንደ አውሮፓ አቆጣጠር በ1922 ሙሶሎኒና የፋሽስት ፓርቲው ስልጣን ላይ ሲወጡ ደግሞ የመስፋፋት በተለይም ኢትዮጵያን ወሮ ለመያዝ ፍላጎቷ ዳግም አገረሸባትና በ1928 ዓመተ ምህረት ወረራ አካሄደች። ከአንደኛው የዓለም ጦርነት በኋላ የመንግስታትን ትብብር ለማጠናከርና ሌላ መሰል ጦርነትን ለማስቀረት እንዲረዳ ታስቦ የተቋቋመው የመንግስታቱ ማህበር አባላት ውስጥ ፈርጠም ያለ ጡንቻ የነበራቸው ብሪታንያና ፈረንሳይ ደግሞ ሙሶሎኒ ከሂትለር ጋር እንዳያብር የነበራቸው ፍርሃት ኢትዮጵያን በተመለከተ በሚቀይሱት ፖሊሲ ላይ ተጽዕኖ አሳድሯል። ስለዚህም ሁለቱ ዋነኛ የምዕራብ አውሮፓ ዴሞክራሲያዊ መንግስታት ጣሊያንን ላለማስቀየም ወሰኑ። ቅድሚያ የሰጡትም ከኢትዮጵያ ይልቅ አውሮፓ ነክ ለሆነው የራሳቸው ደህንነት ነው። በአጠቃላይ የብሪታንያ መንግስት ከፈረንሳይ ጋር በማበር ይህን መሰል ጣሊያንን አባባይ ፖሊሲ ቢያራምድም የህዝቡ አቋም በአመዛኙ አፍቃሬ ኢትዮጵያ ነበር ማለት ይቻላል። ይህ ግን መንግስታዊ ያልሆኑ አንዳንድ አካላት ወይም ግለሰቦች የጣሊያንን ወረራ የሚደግፍ እንቅስቃሴ አላደረጉም ማለት እንዳልሆነ ሊታወስ ይገባል። ለምሳሌ በወቅቱ የኦብዘርቨር እትም አዘጋጅ ጄኤል ጋርቪን ኢትዮጵያውያን በነጭ ዘር ላይ ድልን ተቀዳጅተው ቢሆን ኑሮ በጨለማው አህጉርና በሌሎችም አህጉራት መፍትሄ የማይገኝለት ችግር ይፈጠራል ባይ ነበሩ። የዚሁ አመለካከት ዋና ቀንቃኝ ዘ አርል ኦፍ ማንስፊልድ ጣሊያን ብትሸነፍ በቀለም ህዝቦች መሃል ረብሻና አመጽን ለማነሳሳት ለሚጥሩት ታላቅ ማበረታቻ ይሆናል፣ በምስራቅ አፍሪካ ይዞታችንም ላይ ከፍተኛ ጥፋት ያስከትላል በማለት አስጠንቅቀዋል። የቫቲካኑ ጳጳስ የነበሩት ፒዮስ 11ኛም ያሳስባቸው የነበረው የኢትዮጵያ መወረር ሳይሆን ወረራው ባይሳካ የሚያስከትለው ውጤት ነበር። በወቅቱም የፈረንሳዩን አምባሳደር ተቀብለው ሲያነጋግሩ እንዲህ ነበር ያሉት፣ ይህ ጠብ እጅግ ረፍት ነስቶኛል። ኢትዮጵያ እንዲያውም በጠቅላላው ጥቁር አፍሪካ ውስጥ ባሉን ካቶሊካዊ ፍላጎታችን ላይ የሚያስከትለው ጉዳት ካሁኑ ታውቆኛል። ኢትዮጵያ ውስጥ ካቶሊክ ሚስዮናውያን ሰላይ ተብለው እየተወነጀሉ ነው። ሁኔታው ኔግሮዎችን በነጮች ላይ ለማነሳሳት ጥቁሮች እየተጠቀሙበት ነው። የጣሊያን መሸነፍ በአፍሪካ የአውሮፓ ቅኝ ግዛቶቻችንን ዕጣ ፈንታ የሚወስን ይሆናል። አሜሪካ ያራመደችው ፖሊሲም ቢሆን ጣሊያንን የሚጠቅም ቢያንስ የማይጎዱ እርምጃዎችን ያካተተ ነው። ሐምሌ ነሐሴ 1927 ላይ ብቻ ይህን በተመለከተ የአሜሪካ መንግስት 3 እርምጃዎችን ወስዷል። አንደኛው የአገሪቱ ፕሬዝዳንት ሩዝቬልት ለሙሶሎኒ የላኩት መልእክት ሲሆን፣ ሁለተኛው ነሐሴ መጀመሪያ ላይ ህግ ሆኖ የተደነገገው የመጀመሪያው የገለልተኛነት አቋም ነው። ሶስተኛው ደግሞ የአሜሪካ መንግስት የሪኬት ውል የተባለው እቅድ ኢትዮጵያ ውስጥ ተግባራዊ እንዳይሆን ያደረገው ግፊት ጫና ነበር። አውሮፓ ውስጥ አሜሪካ የወሰደችው የገለልተኛነት አቋም ጣሊያን ላይ በሚጣል ማዕቀብ ለመተባበር ፈቃደኛነቱ እንደሌላት አመላካሽ ተደርጎ ተወሰደ። የኢትዮጵያን ድጋፊዎች ስንመለከት ደግሞ ቀድሞም የአድዋ ድል ለጥቁር ህዝቦች ታላቅ የምስራች ነበር። ከበፊቱም ባርነት በህግ ሳይታገድ እንዲቆይ የሚሟገቱ ወገኖች ከጥቁር ህዝብ ጋር የተያያዘ ማንኛውም የሰብአዊነትና የስልጣኔ ዋቢ አሻራ ዋጋ ለማሳጣት በሚጥሩበት በዚያን ወቅት በመዳፋቸው ስር ላሉት ጥቁሮች ከኔነት መጽናኛ ምርኩዛቸው አንዱ ስለ ኢትዮጵያ የሚሰሙት ታላቅ አፈታሪክ ነበር። የምዕራቡን የባርነት ስርዓት ለማቆየት ታሪክን የሚያጣምሙ የሃይማኖት የፍልስፍናና የሳይንስ ሰባኪዎች በበዙበት በዚያ በ19ኛው ክፍለ ዘመን ጥቁር ሰባኪዎች በቀላሉ በእጃቸው ሊገባ ከቻለው አስረጅ ምንጭ ከመጽሐፍ ቅዱስ ውስጥ ስለ አፍሪካውያኑ፣ ስለ ኢትዮጵያና ግብጽ ስልጣኔና ገናና ታሪክ አነበቡ። መዝሙረ ዳዊት ምዕራፍ 67 31 ላይ መኳንንት ከግብጽ ይወጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መጽሐፈ ኤርምያስ ምዕራፍ 13 ቁጥር 23 ላይ ደግሞ በውኑ ኢትዮጵያዊ መልኩን ወይንስ ነበር ዝንጉርጉርነቱን ይለውጥ ዘንድ ይቻላልን የሚሉትን መሰል አባባሎች በጥልቀት እየተረጎሙ ሰበኩ። ኢየሱስ በተሰቀለበት ዕለት መስቀል ተሸክሞ የረዳውን የስምዖንን አፍሪካዊነት፣ በሐዋርያት ሥራ ውስጥ የተገለጸው አማኝ ሞገስ ያለው ኢትዮጵያዊ ባለስልጣን መሆኑን አስተማሩ። ጥቁር ዘርን በተመለከተ የነኚህ ዋቢዎች መጽሐፍ ቅዱስ ውስጥ መኖራቸው ኋላ ላይ በእንግሊዝኛው ኢትዮጵያኒዝም ተብሎ ለተሰየመውና በዚህ ባርነት በተንሰራፋበት ጨለማ ወቅት ጥቁሮች በሃይማኖታቸው እንዲጸኑ በሰብአዊነታቸው እንዲያምኑ ላገዘው አፍቃሬ ኢትዮጵያ ተራማጅ እንቅስቃሴ ዋና ምንጭ ሳይሆን አልቀረም። አፍቃሬ ኢትዮጵያዊነት ከደቡብ አፍሪካ አንስቶ እስከ ካሪቢያን አልፎም እስከ ደቡብ አሜሪካ ድረስ በመዝለቅ አንዱ የጥቁሮች ሃይማኖታዊ አላባ ወይም በፈረንጅኛው ኤሌመንት ሆኖ ቆይቷል። በመጽሐፍ ቅዱስ ውስጥ ያሉ ሰብእናዎችንና ክስተቶችን በአፍሪካዊነት መነጽር የሚያይ ማህበራዊ፣ ሃይማኖታዊና ፖለቲካዊ እንቅስቃሴ ነው። በወቅቱ ተንሰራፍቶ የነበረውን የክርስትና ሰበካም የጥቁሮችን የበታችነት አስፍኖ ለማቆየት ዓላማ እውነታው የተጣመመበት ትምህርት እንደሆነም አድርጎ ይቆጥረው ነበር። እንደ የልቪናንግተን አባባል ኢትዮጵያኒዝም የጥቁሮችን መገበር ተገቢነት ለማስረገጥ በአስረጅነት ከሚቀርቡት የመጽሐፍ ቅዱስ የሃም ልጆችና የኖህ እርግማን አፈ ታሪኮች በተቃራኒ የቆመ እይታ ነበር ማለት ይቻላል። በአጠቃላይ ሊዮናርድ ባረት ኢትዮጵያውያን የመጀመሪያዎቹ የሰው ልጆች ነን ብለው ያምናሉ። ለዚህም ማስረጃቸውን ይጠቅሳሉ። በተጨማሪም አምልኮዎችን፣ ክብረ በዓላትን፣ ቅዱስ የሰበካ ጉባኤዎችን፣ መስዋዕት ማቅረብን፣ ባጭሩ ስለ አማልክት ክብር የሚከወኑ ሁሉንም ድርጊቶች የጀመርነን ይላሉ። ስለዚህ ከሰው ልጆች ሁሉ የበለጡ ሃይማኖተኞች የሚያቀርቡትን መስዋዕት ከሁሉም በላይ አማልክትን የሚያስደስት ነው ብለው ያምናሉ። ከሃይማኖተኝነታቸው የተነሳም በማንም ባዕድ አገዛዝ ስር እንዳይወድቁ ማድረግን በመሳሰሉት ጸጋዎች አማልክት እንደባረኳቸው ያስረዳሉ። ምንጊዜም በመካከላቸው ላለው ህብረት ምስጋና ይግባውና ሁልጊዜም ነጻነታቸውን እንዳስከበሩ ይኖራሉ። በማለት የተከሱት የሲሲሊው ጸሐፊ የዲዮዶሮስ አባባል ስለ ኢትዮጵያና ህዝቧ የነበረውን ጥንታዊ ግንዛቤ ባጭሩ ሳይስቀምጣው አይቀርም። ይመስሉ ግንዛቤ የወለደው የኢትዮጵያኒዝም እሳቤም በማርኩስ ጋርቪ ጊዜ ከርዕዮተ ዓለምነት አልፎ በተግባር የሚገለጽ እንቅስቃሴ ሆኗል። በእሳቸው እንቅስቃሴ የሚታመንበት አምላክ የኢትዮጵያ አምላክ ነው። ለአውሮፓ ቆጣጠር 1920 ኒውዮርክ ውስጥ ዓለም አቀፍ የጥቁር ዘር እድገት ማህበር ጉባኤ የዓለም ጥቁር መብቶች አዋጅን ማጸደቀበት ወቅት ያወጣውና ሁሉን አቀፍ የኢትዮጵያ ህዝብ መዝሙር በማለት የሰየመው መዝሙር ስንኞች ወደ አማርኛ ሲመለሱ እንዲህ ይላሉ። ኢትዮጵያ የአባቶቻችን ምድር፣ አማልክት ሊጎበኙሽ የሚመርጡሽ በፍቅር፣ በሌሊት ድንገት ሲመጣ ማዕበል የተቀላቀለበት ደመና፣ ጦራችን ገንፍሎ ወጣ። ድል ማድረግ አለብን በውጊያው፣ ጎራዴዎች ሲያብለጨልጩ ሲመዘዙ ካፖቴያቸው፣ ድል ለኛ ሞገስ ነው በቀይ በጥቁርና በአረንጓዴው ለምንመራው። ገስግሱ ወደ ድል ገስግሱ፣ አፍሪካን ነጻነት አልብሱ፣ ጠላትን ለመግጠም ተነሱ፣ ከቀዩ ከጥቁሩና ከአረንጓዴው ኃይል ጋር ገስግሱ። ኢትዮጵያ ጠላቶችሽ ወድቀው ተፍረከረኩ፣ በኃይል ተመተው በጉልበታቸው ተንበረከኩ፣ ልጆችሽ በጋለ ፍቅር ተናገሩ፣ ርቀት ካላቸው ባህር ማዶዎች መሰከሩ። ይሆ ታላቁ እኛን ሰምቶናል፣ ለቅሷችንን እንባችንን አይቶልናል፣ በፍቅሩ መንፈስ አንቀሳቅሶናል፣ በመጪዎቹ ዓመታት አንድ ላይ ያሰባስበናል። ማርኩስ ጋርቪም በጽሑፋቸው ውስጥ እኛ ጥቁሮች አንድ አይነት አርአያ አግኝተናል፣ ምንም እንኳ የኛ አምላክ ቀለም የሌለው ቢሆንም ሰው የሚያየው በራሱ መነጽር ነው። ነጮች አምላካቸውን የሚያዩት በነጭ መነጽር ነውና እኛም በኢትዮጵያ መነጽር እያየን እናመልከዋለን ብለዋል። በአጼ ምኒልክ መሪነት የኢትዮጵያ ኃይል በጣሊያን ወራሪ ላይ በአድዋ የተቀዳጀው ድልም ድልድይ ሆኖ የጥንታዊቷን ኢትዮጵያ የታላቅነት ክብር ከዘመናዊ ዓለም ጋር አገናኘው፣ የዓለምንም ቀልብ ሳበ። የአውሮፓ መንግስታት ዲፕሎማቶቻቸውን ወደ አዲስ አበባ እንዲልኩ ከኢትዮጵያ ጋርም 19 ድንበርን የሚመለከቱ ስምምነቶችን እንዲፈራረሙ አደረጋቸው። ደቡብ አፍሪካ ውስጥ ለነበሩት የአፍቃሪ ኢትዮጵያዊነት እንቅስቃሴ መሪዎችም የአድዋው ድል የሞራል እርሾ ሆኗቸዋል። ከእንቅስቃሴው ግንባር ቀደም መሪዎች አንዱ ጀምስ ድዋኔ ግብጽና ሱዳን ውስጥ ያሉትን ክርስቲያን አፍሪካውያን ሁኔታ ትኩረት ሰጥተው መፍትሄ ይፈልጉለት ዘንድ ለምኒልክ ደብዳቤ ጻፉት የአድዋውን ድል ተከትሎ ነበር። በዚህም ጉዳይ የሚውል ገንዘብ ለማሰባሰብ ሞክረዋል። የነጻ ኢትዮጵያ ተምሳሌነት በዙሉና በሌሎችም የደቡብ አፍሪካ ክፍሎች ውስጥ ጠንክሮ ሰርጾ ነበር። እንደ አውሮፓ አቆጣጠር በ1930ዎቹ ከጃማይካ ምዕራብ ኪንግስተን ደሳሳ ጎጆዎች ሲፈልቅ ያልባሌ ሰዎች ስብስብ ከመባል አልፎ በተጀመረበት አገር ህዝብ ውስጥ የማይነቀነቅ መሰረት የጣለ ብቻ ሳይሆን ከካሪቢያን ወጥቶ በሰሜን አሜሪካ፣ በብሪቲሽ አይልስ፣ በአፍሪካ ውስጥ መስፋፋት የቻለው የራስ ተፈሪያውያን እንቅስቃሴ አመጣጥም ውልደቱ ከዚህ የኢትዮጵያና የጥቁሮች ህዝባዊ እንቅስቃሴ ትስስር ጋር የተያያዘ ነው። በሌላ አባባል የአጼ ኃይለ ሥላሴ መንገስ ወይም የእሳቸው የጃማይካ ጉዞና የዝናብ መዝነብ ያመጣው ድንገቴ ክስተት አይደለም ለማለት ነው። ከሃይማኖቱ ውጪም በአርነት ትግሉ መስክ በቀኝ ግዛት ስር ለነበሩት እህት የአፍሪካ አገሮች ታጋዮችም ኢትዮጵያ ፋናወጊ መብራታቸውና የራእይ ምንጫቸውም ነበረች። ለዚህም ነው የናይጄሪያ ድህረ ነጻነት የመጀመሪያ ፕሬዝደንት የነበሩት ዶክተር አዚኩዌ ኢትዮጵያ ጥቁር ራሱን በራሱ የሚያስተዳድርባት የመጨረሻው አገር ነች። በዚህ ክፍለ አህጉር ላይ የአፍሪካ ቀደም አባቶች የመሰረቱት መንግስት የታሪክ ዋቢ ነች። ኢትዮጵያ ከዘመን ወደ ዘመን እየተሸጋገረች ህልውናዋን ጠብቃ መኖሯ የሚደነቅና መደነቅም ያለበት ነው በማለት ተናግረው የነበረው። ከአድዋ ድል 40 ዓመት በኋላ ጣሊያን ቂሟን ልትወጣ የመላው ጥቁር ህዝብ እንቁ በሆነችው ኢትዮጵያ ላይ ወረራ ስታካሂድ፣ በግልጽም ይሁን በተዘዋዋሪ የአውሮፓና የአሜሪካ መንግስታት ከሷ ጎን ቆመዋል። በተቃራኒው ግን በአፍሪካም ይሁን በተቀረው ዓለም የተቀጣጠለውን አፍቃሪ ኢትዮጵያዊነት የትግል ስሜት አስነስቷል፣ እልህ አጭሯል። በአጠቃላይ መላው ጥቁር ህዝብ በቁጥር አነስተኛ ቢሆኑም ለፍትህ የታመኑ አውሮፓውያን ነጮችም ለኢትዮጵያ ያላቸውን ወገናዊነት አጠናክረዋል። የነኚህም ጥረት በውጭ የነበረው ህዝባዊ ድጋፍ ወደ ኢትዮጵያ ያደላ እንዲሆን አድርጎታል። ባህላዊ እሴቶቻቸውን ያልጣሉ የአፍሪካ ምሁራን ተሰባስበው ከነበሩባቸው የአህጉሩ ከተሞች፣ ከካሪቢያን ደሴቶች፣ ከጥቁር አሜሪካውያን በኩል ወረራው ያጫረው የመጠቃት ስሜት ተስተውሏል። የዚች ብቸኛ ነጻ ጥቁር ሀገር በድጋሚ በጣሊያን መወረር በጥቁር ምሁራን ዘንድ እልህ አጫረ፣ ድጋፍም ለኢትዮጵያ አስገኘ። አፍቃሪ ኢትዮጵያ ጸሐፊዎችም ብዕራቸውን አነሱ። ኩባዊው ገጣሚ ኒኮላስ ጊዮሊን በሙሶሎኒ ላይ ምኑ የባህር ወንበዴ ሰይጣን ነው ይህ ሙሶሎኒ? ከዚያ ባልጮት መሳይ የፊት ትይታው እና ከነኛ ስግብግብ ጥፍሮቹ ጋር በማለት የገለጹት የእልህ ስሜት በብዙ የአገራቸው ዜጎች ልቦና ውስጥ ይንበለበል ነበር። ከአድዋ ድል 40 ዓመት በኋላ ጠላት የብቀላ ወረራ ሲያካሄድ፣ የኢትዮጵያ ወዳጆችና ኢትዮጵያውያን የጥበብ አርበኞች ለምሳሌ ዮፍታሔ ንጉሴ አጥንቱን ልቀመው እያሉ በብዕራቸው ጠላትን ሲዋጉ፣ ወራሪው ደግሞ ከአድዋ ሽንፈቱ 40 ዓመት በኋላ ቂሙን ለመወጣት ባደረገው ጦርነት ያገኘውን ድል እንዲህ እያለ አሞግሶ ነበር። አድዋ በሚል ርዕስ በኒኖ ራስቴሊ ተጽፈው ዲኖ ኦሊቨሪ በሙዚቃ በተቀናበሩት ስንኞች አሸነፈ ተመመ ሄደ በእርምጃ ጦሩ፣ ድልን ከአድማስ አድማስ እያስተጋባ አየሩ። በሚሊዮን የሚቆጠሩ ጥፍሮች በምርኮ ተንጠረጠሩ፣ በአደባባይ በአካል ታዩ መሰከሩ፣ አልቻሉም ሊያመልጡ ሊሰወሩ። ቦታውን ጣሊያኖቹ በእጃቸው አስገቡ ተቆጣጠሩ ወንዶቹ፣ በፊታቸው ፈገግታ እያስነበቡ በስሜት እየዘመሩ። አድዋ ነጻ ወጣች በእጃችን ተመልሳ ገባች፣ በአድዋ ድል ተመዘገበች የተወለዱ ዳግም ጀግኖች። ለድል ገስግሱ ገስግሱ፣ መላው ዓለም አወቀ የአድዋ የበቀል ፍሬያችንን አደነቀ። የእኛም ነፍስ በደስታ ጩኸት ፈነደቀ፣ አታሞው ተሰማ አስተጋብቶ የምድሩን ጩኸት ተክቶ የደስታ እንባና ልባዊ ምኞት ፈንቅሎ። ይህ መሬት አንድ ዕለት አፈር የሆኑበት ሰማዕታት ከስሩ አሉበት፣ ጥላዎች የደም ቀለም አሻራዎች በልህ ይቃጠሉ የነበሩ በደስታ እየዘመሩ። አድዋ ነጻ ወጣች በእጃችን ተመልሳ ገባች፣ በአድዋ ድል ተመዘገበች ተወለዱ ዳግም ጀግኖች። ለድል ገስግሱ ገስግሱ፣ መላው ዓለም አወቀ የአድዋ የበቀል ፍሬያችንን አደነቀ። የእኛም ነፍስ በደስታ ጩኸት ፈነደቀ። ያን ጊዜስ እንደዚህም ቢሉም በአባት እናቶቻችን ተጋድሎ አድዋ ተመልሳ ከሕጋዊው ባለቤቷ ከኢትዮጵያ ሕዝብ እጅ ከአምስት ዓመታት በኋላ ገብታለች። ዛሬስ የታሪክ ምጸቱ ከአድዋ በበቀሉ ከአርባ ዓመት በኋላ ጣሊያን ቂሟን ለመወጣት ስትመጣ ባንዳ ሆነው ባገለገሉ ሰዎች ልጆችና የልጅ ልጆች በሆኑ የራሳችን ሰዎች የአድዋ ድል ሲንኳሰስ ሲያሻቸውም በደም የተገነባው የጋራ ታሪክነቱ ሲካድ፣ በዚያ ከአራቱም ማዕዘናት የሀገራችን ክፍሎች የተሰባሰቡ ኢትዮጵያውያን በአንድነትና በወኔ ቆመው ጥላትን እየተፋለሙ በወደቁበት ያድዋ ሰፈር ላይ የቋንቋ መስመር ዘርግተው እየመተሩ በሄር በሄረ ሰዎች ወካ የሚሏቸውን ቤቶች ሲሰሩ ምን ይስማን ይሆን? ደሜ ተቃቡን ባዳንስ ምን ይስማቸው ይሆን? ኢትዮጵያስ ካለች ነው ኢትዮጵያውያን በጋራ ተሰባስበን አድዋን በጋራነቱ ልናከብረው የምንችለው። ታሪክ ለአንድ ማህበረሰብ ምርኩዙ ነው። ምርኩዛችንን በዝምታ አሳልፈው መስጠቱ ያለውን አደጋ ተገንዝበን የአድዋ ድልን ማሰብ ብቻ ሳይሆን ክብሩን ማስከበርም ግዴታችን ይመስለኛል። ዝነኛው ገጣሚና ጸሐፊ ተውኔት ዮፍታይ ንጉሴ በሁለተኛው የጣሊያን ወረራ ወቅት በጣፉት አጥንቱን ልቀመው ግጥማቸው ውስጥ አጥንቱን ልቀመው መቃብር ቆፍሬ ጎበናን ከሸዋ አዱላን ከትግሬ ስመኛ ድር ያለው ትላንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጅን ሊያስተምር ፈረስ አዱላ ሴት ልጅን ጥይት ሊያስተኩስ አገሬ ተባብራ ካልፈጠረች ርካብ ነገራችን ሁሉ የምባይካብ የምባይካብ ትምህርት እንዲስፋፋ ጉልበት እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አዱላ ጎበና አገራችን ትማር አሁን እንደገና። መስጋና ለነሱ ለአድዋ ጀግኖች ለዛሬ ነጻነት ላበቁም ወገኖች
መሆኑ አቀረም ያቀን በዘመናት ቅብብሎሽ ወጥቶ መውረድ ባድረጀው በነጻነት የህልውና ታሪክ የደም ቀለም በከተበው አገር ሲያድም ህዝብ ሲያልም ባንዲ አይሰምሩም ያውን ሐሳብ ለከርሞ አይሞላም እንደሚሆን ባቡ ፈጠ በቅጌት ውስጥ እንደሚሆን አንፍራክቶ ደም አጥልቆ ነፍስ ነጥቆ አቋሙን በፍርሃት ክርን ይያረከ በእታ አክርሞ እንጂ በስቃይ ጫፍ ያስዋለ በልህ ሌቱን ያስማተ ቢሆንም ግን ግፍ መከራ ምንም ቢያይል ጨለማውን ቢበረታ ምድሩን ቢያለብስ ኩሲው ደልቶት አረሙጃው ፈልቶ ባፍታ አገር ቅስሙ አይሰበር የህዝብ እውነት አቸናፊ ከናካቴው አይረታ ወርሃ የካቲት አልቅበት ኃይለ ሚካኤል ታምረኛ የአገር እልህ መውጫ በሩ አግዱት ሞገደኛ ጠይም ደጋሽ ሰንጋ ፍረንጂ ላድዋ ሰርጉ እንዳስተኛ የግራዚያኒን ለከት የለሽ ጸረ ጥቁር የነጫከት በቦምብ ሰዓት ባጋየበት 80 አመት የህዝብ ልጆች የግዜር ልጆች አምባገነን ስብ ሞራው ቢያነቡበት ጥቁሩን ጎልያድ በአደባባይ ሞት ወይም ደም ካጎራበት በዳዊት ኃይል የመብረቅ ምት ሙዓይቱን በሸረፉት አራት አስርት የኢትዮጵያ ልጅ የወርቅ ስር ምንም ቢያጣ ምን ቢነጣ ሀገር አብሉ የእምነቱ ጌጥ ካንገቱ ላይ ባይሰለስል በአመፅ ሰደድ የአዲስ ትውልድ ሳትለኩሰው ያነድዟል የዘረኛን ተአቤው የካሃዲን ቅጥር ጥሶ። እናም ይሄው በአገር ቀየው ቅራኔዎች ሲበረቱ አቸንፎ እንዲወጣ ህዝብ ባመፃው ክንደ ብርቱ ትውልድ ነፍሱን ላልነፈጋት ረሃብ ጥሙን ሳይሰስታት ኤሎሄ ጠርዝ በስቃይ ጋት በደም ቱፍታ ለመረጋት ላልደላችው አገር በጎ ሰናይ ራእይ ለእልፍ አላፍ ፈክቶ ታየ ኮከበ ጽባህ በአዲስ ተስፋ ከጫፍ ጫፍ። ያሳጡትን መብት ክብር የዳመጡትን ሰብአዊነት የነጠቁትን ባህር ድንበር የዘረፉትን አንጡራ ሀብት ኢትዮጵያዊነትን ያህል መበጸጋ ያስጨነገፉትን አዲስ ትውልድ የበተኑትን ዜጋ ወገ ያሳጡትን ክብር ማረግ የእናቶችን የምሬት ሳግ የእህቶችን መራር እንባ ከጉንጭ ሊያደርቅ ዘረኛነትን የሚያቀልጥ ኢትዮጵያዊነትን የሚያተልቅ የቆራጦች ትግል መዝሙር የዘመናት ጉልህ ዜማ በአዲስ ትውልድ ውብ ፍካሬ አድማስ ገምሶ ሲስተጋባ ፍጥረት ሰማ። ከእንግዲህ የጎስቋሎች አንገት ያቅና በአገር ቀዬ መልካ ምድር ጠላት ይግባው ብርቱ ሽብር የዘረኞች የባንዳዎች ጥምር ቅስሙ እንክት ይበል ይሰባበር። ባንድ አድመን በአንድ ካለም ዴሞክራሲን ለኩልነት ካድረጀን እንደሌለ የሚሳነን እንደማይኖር የሚገጣን አፍጠጥሮ ዓለም ያውቃል የኢትዮጵያ ልጅ ኃያል ግብሩ ባድዋ ታይቷል ወደር አልባ ተአምሩ አክሱም ቆሟል የጆቹ ጥርብ ላሊበላ ምስክሩ። አው ድቅድቁን ሰሊም ሰንጥቀው ደማቅ ቀስቶች የብርሃን የነጋት ጨረር ሊሰርጽ ስርጓጉጡ ፈክቶ ይታይ በውጋጋን ያሰርጹ ጉድፍ ክምር የግፍ ክምር ተገላልጦ ጋር ሊታየን መሆኑ አልቀረም ያቀን ሁሉም የሚሰፈርበት በእውነት በፍትህ ሚዛን መጥባቱ አልቀረም ያዝምን። ሆኖም ግና የዚያኑ ያህል እውነታ ኢትዮጵያ የኛ ሀገር የኛ አድባር የኛ ዋልታ ነጻነትን ያህል እርካታ ሰላምን ያህል እርጋታ እንዳታገኝ የሚተጉ የሲኦል አቀመጥሮች በእኛ ኪሳራ አጥራፊዎች ልብ ያለው ልብ ይበለው ዛሬም ሲያይተኙ እንዲያነጉ የእርስ በርስ ተባልቶ የመጥፊያችንን ሴራ እየገመዱ። ናም እንጠንቀቅ መጻዩን ዓለም የነገን ለማርቀቅ ተፍ ተፍ ያልነ የዛሬን ግፈኛ ሳትጸበል ስናጠምቅ የትላንት ገዳዮች የትላንት ገራፊ የስጋ ሜዳ ጅብ ዜጋ ሻጭ ቀጣፊ የሰሜኑ ገንጣይ አዋዋይ ደላሎች ከሻቢያ ዙፋን ስር በተስፋ ሲባጎ የታሰሩ ዶሮች ከባዳን ገጥመው በሚፈጥሩት ሻጥር በርቀ ሰላም ስም በጥምረት ሽግግር ማርቀበተው መርዙን ዋጡ በግዴታ ለሚያሰሙት ጩኸት ጆሮዋን ንንፈግ ላፍታ። የትላንቱ ትግል ዛሬ እንደዘለቀው በአንድነት ቆመን በልበቃ ካላልነው የዛሬው በደል ግብ ለነገው ቀጣይ ነው።